ዩናይትድ ስቴትስ ውስጥ ለአዋፍ ኢንፍሉዌንዛ የተጋለጠ አንድ ሰው ህይወቱ ማለፉ ተረጋገጠ። ባለፈው ሰኞ ዜናውን ይፋ ያደረጉት የሉዚያና ክፍለ ግዛት የጤና ባለስልጣናት ናቸው። የዓለም ጤና ድርጅት በበኩሉ በማህበረሰብ ደረጃ ለበሽታው የመጋለጥ ጣ አሁንም አነስተኛ መሆኑን ቢገልጽም የአሜሪካ ድምጽ ዶራ ሙክዋር ባጠናቀረችው ዘገባ እንደጠቆመችው ግን አንዳንድ የህክምና ባለሙያዎች የስጋት ድምጽ ማሰማታቸውን ቀጥለዋል። የዘገባውን ዝርዝር አሉላ ከበደ ያቀርባል።
ዩናይትድ ስቴትስ ውስጥ H5N1 ተብሎ ለሚታወቀው የአዋፋት ኢንፍሉዌንዛ ቫይረስ ተጋልጠው ህይወታቸው ያለፈው ሰው እድሜያቸው ከ65 ዓመት በላይ ሲሆን ሌሎች የጤና ችግሮች ያሏቸው ከዶሮ እርባታ ጋር የተዛመደና ለዱር አዋፋት የመጋለጥ አጋጣሚ የነበራቸው ናቸው ሲሉ ሰውየው ያረፉባት የሉዊዚያና ክፍለ ግዛት የጤና ባለስልጣናት ተናግረዋል። ካለፈው የአውሮፓውያኑ 2024 መጀመሪያ አንስቶም ዩናይትድ ስቴትስ ውስጥ 66 ሰዎች ለዚሁ የአዋፋት ኢንፍሉዌንዛ መጋለጣቸው ተዘግቧል። ዶክተር ጂም ኪን ሴንተር ፎር ሂዩማን ኢኮኖሚ በተባለው የበጎ አድራጎት ተቋም የሚያገለግሉ የእንስሳት ሕክምና አዋቂ ናቸው።
This is really a plague. It's called bird flu, but it also affects people. It's killed millions of wildlife in the US.
ይህ እንደውነቱ ገዳይ በሽታ ነው። የአዋፋት ኢንፍሉዌንዛ ይባል እንጂ ሰዎችንም ለበሽታ ይዳርጋል። ዩናይትድ ስቴትስ ውስጥ በተለይም አዳኝ የአዋፍ ዝርያዎችና ስጋ በል እንስሳት ጨምሮ በሚሊዮኖች የሚቆጠሩ የዱር እንስሳትን ገድሏል። በበሽታው ተመርዘው የሞቱ አዋፋትን የተመገቡ እንደው እጣቸው በተመሳሳይ ለቫይረሱ መጋለጥ ነው አይደል?
በእንግሊዝኛው አጠራር ኤቪያን ፍሉ በመባል የሚታወቀው ይህ የአዋፋት ኢንፍሉዌንዛ ካለፈው የመጋቢት ወር አንስቶ በነበረው ጊዜ ብቻ ዩናይትድ ስቴትስ ውስጥ ከ900 በላይ ላሞችን ለጉዳት የዳረገ ሲሆን በማህበረሰብ ደረጃ አደጋ ደቃኝነቱ አሁንም ዝቅተኛ መሆኑን የዓለም ጤና ድርጅት አስታውቋል። ዶክተር ማርጋሬት ሃሪስ
It's not circulating in humans, but it is jumping into humans who are exposed, particularly those exposed to poultry or to the dairy cattle, the two sort of groups where we're seeing.
አሁን ከሰው ወደ ሰው እየተላለፈ አይደለም። ነገር ግን በዶሮ እርባታ ወይም ደግሞ ከወተት ከብቶች ጋር ዝምድና ባላቸው ስራዎች ዙሪያ የተሰማሩ ግለሰቦች ናቸው። በአመዛኙ ከእንስሳ ወደ ሰው እየተላለፈ ላለው በሽታ ሲጋለጡ እያየን ያለ ነው። ይሁን እንጂ በስፋት እየተላለፈ ያለበትን አዝማሚያ እያየን ግን አይደለም።
ከዩናይትድ ስቴትስ ውጪም ባለፉት 20 ዓመታት ውስጥ ከ950 በላይ ሰዎች ለአዋፋት ኢንፍሉዌንዛ መጋለጣቸው ሲዘገብ ከነኚህም ውስጥ ከፊል ያህሉ ታማሚዎች ለህልፈት ተዳርገዋል። ዶክተር ቶማስ ፉል አኒማል ዌልነስ አክሽን በተባለው ተቋም በማገልገል ላይ የሚገኙ የእንስሳት ሐኪም ናቸው።
I think that it is impossible to exaggerate the risk that H5N1 avian influenza poses. This virus has the potential that would
H5N1 avian influenza ሊያስከትል የሚችለውን አደጋ ማጋነን የሚቻል አይመስለኝም። ይህ ቫይረስ ኮቪድ-19 መከሰቱን እንኳን እንድንዘነጋ እንደዋዛ እንድናይ የሚያደርግ ነው።
የዩኤስኤስ ጤና ባለስልጣናት በበሽታው ሳቢያ ለህልፈት የተዳረጉት የሉዚያናው ታማሚ ህመሙ እየተባባሰ በመጣበት ወቅት ቫይረሱ ራሱን መለወጡን መረጃዎች መጠቆማቸውን አመልክተዋል። ያም በመጨረሻው ወደ ሰዎች ሊዛመት የሚችል እጅግ ከፋ የቫይረስ ዝርያ ሊከስት ይችላል በሚል አንዳንድ የጤና አጠባበቅ ባለሙያዎችን አሳስቧል። አሁንም ዶክተር ቶማስ ፖል
This thing at the moment doesn't represent a great human health risk and it really probably unless you're a poultry worker you know and it really won't until
የዶሮ እርባታ ሰራተኛ ካልሆንክ በስተቀር ቫይረሱ ዘረመሉን ለውጦ አንድ ሰው እስኪያጠቃ ድረስ ሁኔታው በአሁኑ ወቅት በሰዎች ጤና ላይ የለቀነው ትልቅ የሚሰኝ አደጋ የለም። ሆኖም ቫይረሱ አንዴ ተፈጥሮውን ከቀየረ በኋላ ግን ያኔ ምንም አይነት ነገር ለማድረግ በጣም የዘገየ ነው የሚሆነው።
ይህንን አስመልክቶ በሰጡት አስተያየት ዶክተር ጂም ኪንም እንዲህ ይላሉ።
So that's the risk. It's not a static.
ስለዚህ አደጋው ያ ነው። አንድ ቦታ የቆመ ኢላማ ሳይሆን የሚንቀሳቀስ።
የእንስሳት ሐኪሙን እንደሚሉትም እንደ ድመት የመሳሰሉ የቤት እንስሳት ለዚህ በሽታ ከሚጋለጡት ውስጥ ናቸው። ዶክተር ቶማስ ፖል
If you've got a cat that you can keep from going outside and interacting with wild birds that might
ድመቶች ካሏችሁ ከቤት እንዳይወጡና ከዱር አዋፋት ጋር እንዳይገናኙ ማድረግ ጠቃሚ ሊሆን ይችላል።
ይህ የአዋፋት ኢንፍሉዌንዛ በምግብ ሸቀጣሸቀጥ መደብሮች ውስጥ የሚሸጠውን የዶሮ ስጋና እንቁላል ይመርዝ ይሆናል የሚለውም ስጋት መቋጫ ማግኘቱን ዶክተር ጂምኪን ያስረዳሉ።
If the chicken is cooked or the eggs are cooked, there's no risk for humans.
ዶሮና እንቁላሉ ከበሰለ በሰዎች ላይ የሚያስከትለው ምንም አይነት አደጋ አይኖርም። ማፍሰል ብቻ ነው የሚያስፈልገው።
ከሱቆችና መደብሮች የሚገዛው ወተት በሽታ አምጪ ተዋሲያንን ለማስወገድ በሚደረገው ያዘገጃጀት ሂደት ውስጥ እስካለፈ ድረስ አሳሳቢነት የለውም ነው ያሉት።